ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሰኔ 13 2015 ዓ.ም ምረ ዝግጅታችን ጀመረ። ዓለም አቀፉ የስደተኞች ቀን ዛሬ በዓለም ዙሪያ ተስፋ ከቤት ወዲያ በሚል መሪ ቃል እየተከበረ ይገኛል። እለቱን በማስመልከትም በሀገር ውስጥና በውጭ የሚገኙ ስደተኞችንና የሀገር ውስጥ ተፈናቃዮችን ጉዳዮች የሚመለከቱ በርካታ ዘገባዎች ይኖሩናል። በወላይታ ዞን በድጋሚ በተካሄደው የህዝብ ውሳኔ ግዚያዊ ውጤት እንዲሁም ባንኮች ለግብርና ዘርፉ እንዲያበድሩ የተላለፈውን መመሪያም እንመለከታለን። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ምግብ ፕሮግራም የምግብ እርዳታውን በሚቀጥለው ወር ሊቀጥል እንደሚችል አስታወቀ። የዓለም ምግብ ፕሮግራም የምግብ እርዳታ በሚቀጥለው በኢትዮጵያ አቋርጦት የነበረውን የምግብ እደላ ፕሮግራም በመጪው ወር ቀጥላለሁ ነው ያለው የፕሮግራሙ ከፍተኛ ባለስልጣን ትላንት ሰኞ ባስታወቁት ዘገባ። ሮይተርስ የላከውን አጭር ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
የፕሮግራሙ ከፍተኛ ባለስልጣን እንዳሉት የምግብ እደላው የሚቀጥለው ምግቡ በቀጥታ ለማን ይደርሳል በሚለው ላይ ፕሮግራሙ የበለጠ ቁጥጥርና ውሳኔ ሰጪ የሚሆን ከሆነ ነው። ለእርዳታ ሀገር ውስጥ የሚገባው ምግብ ይሰረቃል በሚል የዓለም ምግብ ፕሮግራም ባለፈው ግንቦት ለትግራይ ክልል የሚሰጠውን እርዳታ አቋርጦ ነበር። በዚህ ወር ደግሞ በአጠቃላይ ለኢትዮጵያ የሚሰጠውን እርዳታ ማቋረጡ ይታወሳል። ፕሮግራሙ ሁለቱም ውሳኔዎች ላይ ደረሰው በኢትዮጵያ መንግስት ውስጥ ባሉ ሰዎችና መዋቅሮች ጭምር የተደገፈ የእርዳታ ምግብ ዘረፋ ተፈጽሟል በሚል የአሜሪካ መንግስት እርዳታውን ማቋረጡን ተከትሎ ነው። የዓለም ምግብ ፕሮግራምም ሆነ የአሜሪካ ዓለም አቀፍ ልማት ድርጅት USAID በስርቆቱ በቀጥታ ተጠቃሚ ማን እንደነበር አልገለጹም ሲል የሮይተርስ ዘገባ አመልክቶ፣ ለውጭ ረድኤት ድርጅቶች በውስጥ በተሰራጨ መረጃ ግን የተወሰነው ምግብ ለኢትዮጵያ ሰራዊት እንደተሰጠ ተጠቁሟል። የኢትዮጵያ መከላከያ ሰራዊት የተሰረቀ ምግብ መቀበሉን አስተባብሏል። መንግስት በበኩሉ በጉዳይ ላይ ምርመራ እያደረገ መሆኑን ገልጾ የምግብ እርዳታው መቋረጡ ሰብአዊ ቀውሱን ያባብሰዋል ሲል ወቀሳውን አቅርቧል። በኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ ይሻሉ። ችግሩ የከፋውም ለረጅም ጊዜ በዘለቀው ድርቅና ለሁለት ዓመታት በተካሄደው ጦርነት ምክንያት ነው። የዓለም ምግብ ፕሮግራም የፕሮግራምና የፖሊሲ ረዳት ስራ አስፈጻሚ ቫለሪ ጓርኔሪ በትግራይና በስደተኞች መጠለያ ላሉ ሰዎች እርዳታው በፈረንጆቹ አቆጣጠር በመጪው ሐምሌ አጋማሽ ሊጀምር እንደሚችል ጠቁመዋል። ባለስልጣኑ አክለው እንዳሉት ግን የዓለም ምግብ ፕሮግራም የአካባቢና የክልል ባለስልጣናት ምግቡን ማን እንደሚቀበል በመወሰን ረገድ ያላቸውን ሚና መቀነስ ይፈልጋል። እኛ ራሳችን በቀጥታ ውሳኔ ውስጥ መግባት እንፈልጋለን ሲሉ ተደምጠዋል ኃላፊዋ። ጓርኔሪ በተጨማሪም የዓለም ምግብ ፕሮግራም ውሳኔና አሰራር ትክክል እንደነበር ተከራክረዋል። እርዳታው ለታሰበላቸው ሰዎች መድረሱን ለማረጋገጥ ድንገተኛ ውሳኔ ለመወሰንና የአሰራር ለውጥ ለማድረግ ተገደናል ብለዋል ኃላፊዋ።
በመንግስታቱ ድርጅት የተመራ ጥምረት ለሱዳን የ1.5 ቢሊዮን ዶላር እርዳታ አሰባሰበ። የሱዳን ህዝብ ለመርዳት በቅርቡ በቀረበ ጥሪ 15 ቢሊዮን ዶላር መሰባሰቡን የተባበሩት መንግስታት ድርጅት ባለስልጣናት ትላንት ሰኞ ነው ያስታወቁት። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቪዲዮ አማካኝነት ባሰሙት ንግግር ሱዳን ወደ እልቂትና ውድመት የወረደችበት ፍጥነትና መጠን ከዚህ በፊት ታይቶ የማይታወቅ ነው ሲሉ፣ በመላ አገሪቱ በተደረጉ ግጭቶች በመቶዎች የሚቆጠሩ ንጹሃን ዜጎች መገደላቸውን ተናግረዋል። የሱዳን ግጭት ከመጀመሩ አስቀድሞ አገሪቱ የቀድሞውንም በሰብአዊ ቀውስ ውስጥ እየተናጠች ነበር ያሉት ዋና ጸሐፊ ጉቴሬሽ አሁን በእጅጉ እየተፋጠነና አስተቃቂ ውድመትም ያስከተለ ሆኗል ነው ያሉት። ጉቴሬሽ አክለውም በጦርነት የተበታተከችው ሀገር ህዝብ ለመርዳት የዓለም ማህበረሰብ ኃላፊነት አለበት ሲሉም አስረግጠው ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በበኩላቸው በዳርፉር የሚገኙትን 5.6 ሚሊዮን ሰዎች ጨምሮ ቁጥሩ ከ13 ሚሊዮን በላይ የሚዘልቅ ህዝብ እስካሁን የህይወት አድን ሰብአዊ ድጋፍ በሚያስፈልግበት አገር ያለው ሁኔታ እጅግ የከፋ ነው ብለዋል። በአሁኑ ወቅት በከፍተኛ የምግብ እጥረት እየተሰቃየ ያለውን ህዝብ ቁጥር 620 ሺህ መድረስም ተመልክቷል። አዲስ የተደረሰው የተኩስ አቁም ስምምነት ይህን ስቃይ ውርጅብኝ ለመመለስ አዲስ እድል ነው ያሉት ኮሚሽነር ተርክ ሁለቱ ወገኖች ዓለም አቀፍ የሰብአዊነትና የሰብአዊ መብት ህግጋትን በማክበር የረድኤት ሰራተኞችና ሌሎች ለመርዳት የተሰማሩ ህክምና ባለሙያዎች ከማናቸውም አደጋ መከላከል ጨምሮ የሲቪሎችን በሙሉ ደህንነት ለማስጠበቅ አስፈላጊ ያሏቸውን እርምጃዎች መውሰድ ግዴታ ያለባቸው መሆኑን ለማስታወስ እወዳለሁ ሲሉም አክለዋል። የመንግስታቱ ድርጅት የሰላም አስከባሪ ኃይል ከማሊ ሲወጣ በጥንቃቄ እንዲሆን ስትል ዩናይትድ ስቴትስ አሳሰበች። የማሊ ጊዜያዊ ወታደራዊ ባለስልጣናት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አገሪቱን ለቆ እንዲወጣ ያቀረበው ጥያቄ ያሳዘናት መሆኑን ዩናይትድ ስቴትስ አስታውቃለች። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በትላንትናው ዕለት ባወጣው በዚህ መግለጫ አወጣጡ ጥንቃቄ የተመላና ሚዛናዊ ይሆን ዘንድም አሳስቧል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮፕ በአገሪቱ ባለስልጣናትና በመንግስታቱ ድርጅት የማሊ ተልእኮ መካከል የነበረውንና ለአስር ዓመታት የዘለቀው ትምምን ማሽቆልቆሉን በመጥቀስ ባለፈው አርብ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ወቅት ነው ይህን ጥያቄ ያቀረቡት። የመንግስታቱን ድርጅት የዚያች አገር ተልእኮ የስምምነት ፈቃድ ለመሻር የማሊ ሽግግር መንግስት የደረሰበት ውሳኔ አገራቸውን ያሳዘነ መሆኑን የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር ማክለው ተልእኮ ኃይሉን ከማሊ በሚያስወጣበት ጊዜ ለሰላም አስከባሪው ሰራዊት አባላትና ለማሊያውያን ደህንነት ቅድሚያ በመስጠት በጥንቃቄና ከአደጋ በተጠበቀ መልኩ መሆን አለበት ብለዋል። መግለጫው አያይዞም ይህ ውሳኔ በማሊ ህዝብ ጸጥታና ከሰብአዊ ቀውስ ጋር የተያያዙ ጉዳዮች ላይ የሚያሳድረው ተጽዕኖ እንዳሳሰበው አመልክቷል። ማሊ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም የተቀሰቀሰውን ህዝባዊ አመፅ ተከትሎ ስር እየሰደደ የመጣውን እስላማዊ አማጺ ቡድን ለመግታት በብርቱ ስትታገልም ቆይታለች። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል የጸጥታው ምክር ቤት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም የማሊን መረጋጋት ወደ ነበረበት ለመመለስ የተያዙ ጥረቶችን ለመደገፍ በደረሰበት ውሳኔ መሰረት ነው ኃይሉ የተሰማራው። አድማጭ ተመልካቾች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የምሽቱን የዓለም ዜና ነው። ብሊንከን በብሪታንያ ጉብኝታቸው ፊታቸውን ወደ ዩክሬን ጉዳይ መልሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩክሬን በሩሲያ ወረራ ከደረሰባት ጉዳት እንድታገግም ለመርዳት ለታለመ ጥረት ዓለም አቀፍ ድጋፍ ለማስተባበር ከሚካሄደው ጉባኤ አስቀድሞ ከብሪታንያና ከዩክሬን አቻዎቻቸው ጋር ተገናኝተው ለመነጋገር በዛሬው ዕለት ወደ ለንደን አቅንተዋል። ነገ ረቡዕና ከነገ በስቲያ ሐሙስ የሚካሄደውን ጉባኤ በጋራ የሚያስተናግዱት ብሪታንያና ዩክሬን ናቸው። የዛሬው የዓለም ስደተኞች ቀን አካል በሆነ ገቢር ብሊንከንና የብሪታንያ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ ከጦርነቱ ሸሽተው የመጡ ዩክሬናውያን ከእንግሊዝ አገር ሕይወት ጋር እንዲላመዱ የሚያግዝ ምክርና ድጋፍ ለመስጠት የተቋቋመውንና ለንደን ከተማ የሚገኘውን ማዕከልም ጎብኝተዋል። ከውጭ ጉዳይ ሚኒስትር ክሌቨርሊ ጋር በሁለትዮሽ ጉዳዮች ላይ ያተኮረ ውይይት ካደረጉ በኋላ ብሊንከን ከዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ጋር ወደሚያደርጉት ሌላ ውይይት አምርተዋል። በሌላ ዜና የብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ ዩክሬንን መልሶ ለማቋቋም ከታለመ ጉባኤ በፊት ትላንት ሰኞ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በስልክ መነጋገራቸው ተዘግቧል። የጠቅላይ ሚኒስትር ሱናክ ጽሕፈት ቤት ባወጣው መግለጫ ለዩክሬን ያለው ጠንካራ የመንግስታትና የግሉን ዘርፍ ድጋፍ ለማጉላት እንዲሁም ቀጣይነት ያለውን የዩክሬን የማሻሻያ ለውጥ ለማሳየት ልዩ ዕድል ነው ብሏል። ብሪታንያ እንደ አውሮፓውያን የዘመን አቆጣጠር በየካቲት 2022 ሩሲያ ዩክሬን ኮረረች በኋላ ለዩክሬን ወታደራዊ እርዳታ በመስጠት በድጋፉ መጠንና ግዝፈት ከዩናይትድ ስቴትስ በመቀጠል ሁለተኛው አገር ናት። በሌላ ዜና ዜለንስኪ በበኩላቸው ጉባኤውን አስመልክቶ በሰጡት አስተያየት ጉባኤው ዩክሬንን መልሶ ለማቋቋም የተለያየ መልኩ የሚደረጉ ጥረቶችን ያጠናክራል ብለው እንደሚያስቡና የተያዘው ጥረት ንጻነት ፈጽሞ የማይበገር ሴት መሆኑንም ለዓለም ለማሳየት እድል ይሰጣል ብለዋል። ዘለንስኪ ዘወትር ምሽት ለዩክሬን ህዝብ በቴሌቪዥን የሚያሰሙት ንግግር አካል በሆነው የትላንት ምሽቱ ንግግራቸው ብሪታንያ እንዳይንቀሳቀስ ተይዞ የቆየውን የሩሲያን ገንዘብ ለዩክሬን መልሶ ግንባታ እንዲውል በሚያስችል አዲስ ህግ ማውጣቷን አመስግነዋል። ክብራትና ክብራን አድማጭ ተመልካቾች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ሰኔ 13 2015 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊ እንዲሁም በዌብና በማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። በድጋሚ ለማስተዋወቅ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በወላይታ ዞን በድጋሚ የተካሄደው ህዝበ ውሳኔ ግዛዊ ውጤት በየምርጫ ጣቢያዎች ተገልጿል። በግዛዊ ውጤቱ መሰረት በእርግብ ምልክት የተወከለው ከሌሎች ዞኖችና ልዩ ወረዳዎች ጋር የጋራ ክልል መመስረትን እንደግፋለን የሚል አማራጭ ብልጫ ማግኘቱ በምርጫ ጣቢያዎች የተለጠፉ ውጤቶች አመላክተዋል። በወላይታ ዞን ትላንት ሰኔ 12/2015 ዓ.ም በድጋሚ የተካሄደው ህዝበ ውሳኔ ከመጀመሪያው ምርጫ ጋር ሲስተካከል በብዙ ሂደቶች የተሻለ መሆኑን በብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ተናግረዋል። ዮናታን ዘብዲዮስ ዝርዝራለሁ።
በየምርጫ ጣቢያዎቹ የተለጠፉ ውጤቶችን ሲመለከት ያነጋገርነው ወጣት ሚካኤል ሚካኤል የምርጫው ሂደት ተአማኒ ነበር ሲል ተናግሯል። ውጤቱንም በጸጋ እንደሚቀበል ገልጿል።
ወጆ ምርጫ ያለው ወኩል
አሁን ግን ያንተ ጣቢያ ውስጥ ያሸነፈው እርግብ ነው?
እርግብ ነው ያሸነፈው።
ምን ይስማሃል? ታምንበታል ውጤቱ?
ችግር የለም። አይ ለምሳሌ አሁን ይሄ ፊታዊ ነው። ሲስቡ በነፃ ወጥ በነፃ መርጧል። ምንም ሹክታ የለም። በዚህኔ ሙሉ ጣቢያ ዞር ያለው ዞር አይቻለሁ። ግን ሁሉም ጣቢያ ላይ ግን ሰው በነፃነት አሁን መተውቂያ ያሳያል ይመርጣል።
ፍቃዱ ኃይለማርያም በበኩላቸው የውሳኔ ህዝቡን ፍትሃዊነት ይናገራሉ።
አልፎ ተርፎም በጣም ዲሞክራሲያዊ ነበር። ከዛ ባለፈ አሁን ላይ ትላንት በተደረገው ዛሬ ላይ ውጤቱን ለማየት ግዚያዊ ውጤቱን ለማየት ስንዞር ነበር አንዳንድ ቦታዎችን እና እኔ ከመረጥኩት ቦታም አልፎ እዚህ ሰላም ቀበሌ በጣም ጥሩ ውጤት እና ፌር በሆነ መንገድ ውጤቶቹ ተገልጸው ነው ያሉት። ለምርጫ ያቀረቡት ጎጆ እና እርግብ ናቸው። ጎጆ ወደ 208 ውጤት አምጥቶ ነው ያለ። እርግብም ደሰው ወደ 521 ውጤት ነው ያመጣነው።
በወላይታ ዞን ትናንት ሰኔ 12 ቀን 2015 ዓ.ም በድጋሚ የተካሄደው ውሳኔ ህዝብ የተቃለለ ሪፖርት ባይቀርብም ከመጀመሪያው ምርጫ ጋር ሲስተካከል በብዙ ሂደቶች የተሻለ እንደነበር የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው መጠናቀቁን ተከትሎ በወላይታ ሶዶ ከተማ በሰጡት መግለጫ ተናግረዋል። በመግለጫቸውም ውሳኔ ህዝቡ በሰላም መጠናቀቁን ገልጿል። በውሳኔ ህዝብ ድምጽ አሰጣጥ ሂደት አጋጠመ ላሉት መጠነኛ ችግሮች መፍትሄ ተፈልጎ መራጮች የመምረጥ መብታቸው እንዲጠቀሙ መደረጉን አስረድቷል። የምርጫ ውጤት ሊያስቀይር የሚችል ከፍተኛ የሆነ የህግ ጥሰት ሳይታይበት የተካሄደ ውሳኔ ህዝብ መሆኑን አመላክቷል።
በብዙ ጣቢያዎች ላይ ያጋጠመን በዝግጅት ወቅት ብዙም ያልጠበቅ ነው። አንዱ ችግር የነበረው በአካባቢው ወይም በሚኖሩበት ወረዳ ቀበሌ ለስድስት ወር መኖራቸውን የማያሳይ መታወቂያ ይዞ ተገኝተዋል። በኛ የህግና መመሪያ ደግሞ አንድ ሰው በመራጭነት ለመሳተፍ ለስድስት ወራት በአካባቢው መኖሩ መረጋገጥ ይኖርበታል። አንዱ የህግ ቅድመ ሁኔታ በመሆኑ መታወቂያው ይህንን ሙሉ በሙሉ ባለማሳየቱ እንደ አንድ ችግር በሂደቱ ላይ አጋጥሞን ነበር።
ምራጮች ተመዝግበው ወዲያውኑ ድምጽ የሚሰጡ በመሆኑ የምርጫ ማዕከላትን ከ8 ወደ 12 ምርጫ ጣቢያዎችን ደግሞ ከ1112 ወደ 1812 ማስፋታቸውን ይህም ሂደቱ ሲከተማ እንዲሆን አድርጓል ሲሉ ተናግሯል። ወይዘሮ ብርቱካን ስልጣና የወሰዱ 9060 የምርጫ አስፈጻሚዎች የምርጫውን ሂደት ማስፈጸማቸውን 138 የሀገር ውስጥ ታዛቢዎች ደግሞ መታዘባቸውን ተናግሯል። ምንም እንኳን ምርጫው በሰላም ተጠናቀቀና ጫና አልተደረገበት ቢሆንም አማራጮች ጋር በተያያዘ ለሚቀርበው የፍትሃዊነት ጥያቄ ምላሽ ሰጥቷል።
የህዝብ ውሳኔ አማራጭ ነው ከፌዴሬሽን ምክር ቤት በመጣልን ጥያቄ መሰረት ተቀርጾ ጥቅም ላይ ውሏል። እነዚህ ጥያቄዎች ብዙ ጊዜ ሰምተናቸዋል። ይሄ ግን የምርጫ ቦርድ የስራ ኃላፊነት አይደለም። ጥያቄዎቹ ከምክር ቤቶቻቸው ከዞንና ከልዩ ወረዳ ምክር ቤቶች ለፌዴሬሽን ምክር ቤት መጥቶ ፌዴሬሽን ምክር ቤት ለኛ ባስተላለፈው መሰረት የተቀረጸ አማራጭ ነው።
በዚህ ውሳኔ ህዝብ ካጋጠሙ ችግሮች ውስጥ በሶዶ ዙሪያ በሚገኝ ድልቦ አውጥሮ አንድ ምርጫ ጣቢያ ውስጥ ድምጽ ለመስጠት የመጣ አስፈጻሚ ባዶ መታወቂያ የሞላ ሲያድል እጅ ከፈንጅ ተይዞ ምርመራ የተደረገበት መሆኑን፣ በሁምቦ ምርጫ ጣቢያ ደግሞ አስፈጻሚ ሳይሆን አስፈጻሚ ነኝ በሚል ባጃን ጠልጥሎ ለመግባት የሞከረ ግለሰብ መያዙን፣ በጉሱፋ 01 ምርጫ ጣቢያ የተሰረዘና የተደለዘ መታወቂያ ይዘው የተገኙ ግለሰቦች እንዳይመርጡ መደረጉን ተናግሯል። የውሳኔ ህዝቡ ጠቅላላ ውጤት ሰኔ 19 ቀን 2015 ዓ.ም ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን መደቅስ አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ወላይታ ዞን ሶዶም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በግብርናው ዘርፍ ለተሰማሩ አምራቾችና የግብአትና የመሳሰሉ የግብርና ስራ ማዘመኛ መሳሪያ አቅራቢዎች በበቂ ገንዘብ ካልታገሱ የሀገሪቱን ኢኮኖሚ ለመለወጥ እንደማይቻል ተገለጸ። በዚህም መሰረት የንግድ ባንኮች ለብድር ካዘጋጁት ገንዘብ 5% ለግብርና ዘርፉ እንዲያበድሩ የኢትዮጵያ ብሔራዊ ባንክ መመሪያ አውጥቷል። የኢትዮጵያ ልማት ባንክ በዚህ ዓመት ብቻ ለዘርፉ የሚውል 14 ቢሊዮን ብር መመደቡንም አስታውቋል። መለስካቸው አምሃ ተጨማሪ አለው።
በሀገሪቱ ምጣኔ ሀብት ድርሻም ሆነ እድገት ከፍተኛውን ክፍል የያዘው የግብርና ዘርፍ በገንዘብ አቅርቦት ካልተደገፈና ካልዘመነ መዋቅራዊ የኢኮኖሚ ለውጥ ለማምጣት እንደማይቻል የተለያዩ ከፍተኛ የሥራ መሪዎችና ባለሙያዎች ተናገሩ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴርና ከኢትዮጵያ ብሔራዊ ባንክ ጋር በመተባበር ባዘጋጁት የግማሽ ቀን አውደ ጥናት ይህን አገራዊ ችግር ለመፍታት እየተወሰዱ የሚገኙ እርምጃዎችም ተነስተዋል። የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ ባንኩ በቅርቡ ይፋ ካደረጋቸው የፖሊሲ አቅጣጫዎች አንዱ ንግድ ባንኮች ሁሉ ለብድር ካዘጋጁት ገንዘብ ቢያንስ 5% የሚሆነውን በግብርና ዘርፉ ለተሰማሩ አካላት መሆን እንዳለበት አበክረው ገልጸዋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ በበኩላቸው ይህ ፖሊሲ እንዴት መተግበር አለበት በሚለው ላይ ትኩረታቸውን አድርገዋል።
ግብርናን እንደ ሪስኪ ቢዝነስ ይወስዳሉ ፋይናንስ ተቋማት። ከተማ አካባቢ ነው ለማበደር ብዙዎቹ የሚመርጡ። ወደ ገጠሩ መሄድ ለግብርና ማበደር ሪስኪ ነው ብሎ ነው የሚወስዱት። ይሄ እንግዲህ ከሀገሪቷ ፖሊሲ አንጻር ይሄን የሚያክለውን አካባቢ ያላካተተ ፋይናንሲንግ በምንም ታምር ተቀባይነት ሊኖረው ስለማይችል በራይ ባንክ ምን ይቀራዋል 5% ካለ ብድር ለዚህ አይነት ስጥ ብሎ መመሪያ ካወጣ በኋላ ያልሰጡ ባንኮች ላይ እርምጃ መውሰድ ጭምር አለበት። እንደውም መመሪያውን አይታችሁ ከሆነ ዘንድሮ 5% ባይሰጥ በሚቀጥለው 10 ነው መስጠት ያለበት ይላል። ይሄ ፎሎ አፕ ተደርጎ መተግበር አለበት። ይሄን ከብሔራዊ ባንክ ጋር የምንሰራበት ሁኔታ ይኖራል።
የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በኢትዮጵያ ያለው የገንዘብ ገበያ እድገቱ ውሱን በመሆኑ ካለው ፍላጎት ጋር የተስማማ እንዳልሆነ ያስረዳሉ።
እንግዲህ አንደኛ ነገር አሁን ያሉት ባንኮች ስሪታቸው ግብርናና ገጠር ስላልሆነ ለግብርና የተለየ ባንክ ማቋቋም ወይም ደግሞ ሌሎች የፋይናንስ አማራጮችን መፈለግ፣ አሁን ያሉት ደግሞ ራሳችንን አስተካክለን ለገጠርና ለግብርና በሚሆን መልኩ ራሳችንን አዋቅረን የምንፈልገውን ወይም ደግሞ እንደ ሪኳየርመንት የምናስቀምጣቸውን ነገሮች አቃለን አገልግሎት እንሰጣለን ካሉ የተቃለለውን ፓርት በፖሊሲ መደገፍ በአዋጅ በደንብ በመመሪያ ደግፎ ወደ ተግባር እንዲውል ማድረግ ከዛ የሚያፈነግጡ ሲዶሩ ደግሞ ማስተካከል ይፈልጋል። ለዚህ ነው ሶስቱንም ያገናኘነው።
የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ዮሐንስ አያሌው እስከዛሬ ድረስ ባለው ሁኔታ ግብርናው ለኢትዮጵያ ኢኮኖሚ መሰረታዊ ነው ይላሉ። ከግብርናው ዘርፍ ውጪ ስለ ሀገሪቱ ኢኮኖሚ ማሰብ እንደማይቻል የገለጹት ዶክተር ዮሐንስ ይህንኑ በመገንዘብ የሚመሩት ድርጅት የወሰደውን እርምጃ በዝርዝር ገልጸዋል።
ግብርናው ላይ የኢትዮጵያ ልማት ባንክ መንግስት ተሰጥቶ አቅጣጫ መሰረት ትኩረት ሰጥቶ የራሱ ዘርፍ አቋቁሞለታል። አሁን ከጀመርነው አመት ጀምሮ ያ ዘርፍ ስራ ላይ ገብቷል። በዛ ሰርቭ ዘርፍ ስር ደግሞ የተለያዩ ዲፓርትመንቶች ተቋቁመዋል። ለምሳሌ የክሮፕ ፋይናንሲንግ ራሱን ችሎ አንድ ሆኗል። የላይፍ ስቶክ ዴቨሎፕመንት ፋይናንሲንግ ራሱን ችሎ፣ የቢ ፋርሚንግ ፋይናንሲንግ፣ የፖልትሪ እነዚህ አይነት ሁሉንም የየራሱ ዘርፎች እንዲኖሩ ተደርጓል። ሆርቲካልቸርን ጨምሮ ማለት ነው። እዛ ላይ ስፔሻላይዝ አድርጎ ለዛ የሚሆኑ ማተኞችንም መድቦ ተጨማሪ ስልጠናን ጭምር እየሰጠ ከፍተኛ ገንዘብ መድቦ እየሰራ ነው ያለ። ለምሳሌ ባለፈው በጀት አመት አሁን እየጨረስ ነው ባለው ማለት ነው 14 ቢሊዮን ብር ነው ለግብርናው ብቻ የመደብ ነው።
የግብርና ሜካናይዜሽንን ወይንም ግብርናን በዘመናዊ መሳሪያዎች በማካሄድ ረገድ የኢትዮጵያ ልማት ባንክ በዚህ አመት ብቻ ከ3 ቢሊዮን ብር ያላነሰ ብድር እንደሰጠም ፕሬዚዳንቱ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ደግሞ ወደ ትግራይ እናልፋለን። መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ያደረሰባቸው የትግራይ ክልል ባለሀብቶች ዕዳ እንዲሰረዝ የክልሉ የንግድና ዘርፍ ማህበር ፕሬዝዳንት ጥሪ ያቀረቡ። ፕሬዝዳንቱ ይህን ጥሪ ያቀረቡት ክልሉ በጦርነቱ ምክንያት የደረሰበትን ኢኮኖሚ ለማነቃቃት በሚል በመቀለ ከተማ በተዘጋጀ ውይይት ላይ ነው። የክልሉ ኢንቨስትመንት ኮሚሽነርም ለባለሀብቶች ድጋፍ ሊደረግ እንደሚገባ አሳስቧል። ሙልጌታ ጽባሃ ዘገባለው።
ከጦርነት በኋላ ኢኮኖሚ ማዳን በሚል ርዕስ በመቀለ ከተማ ዛሬ ማክሰኞ ሰኔ 13 ቀን 2015 ዓመተ ምህረት በተካሄደ ውይይት ላይ የትግራይ ክልል ንግድ ዘርፍ ማህበራት ፕሬዝዳንት አቶ አሰፋ ገብረስላሴ ባደረጉት ንግግር በጦርነቱ ምክንያት ጉዳት ለደረሰባቸው ባለሀብቶች እገዛ ማድረግ እንደሚያስፈልግ አሳስበዋል።
አቶ ጌታቸው በጻፈው ትንሽ ፋታ የሚመስል የሚታይ ሁኔታ አለ። መልስ የተሰጠው እንዲራዘም ተጨማሪ ብድር እንዲሰጥ እና የመሳሰሉት የሚሉ ነገሮች አሉ። ይሄ ብቻ በቂ አይደለም። ኦሬዲ እኮ የ200 ሚሊዮን ብድር የወሰደ አንድ ባለ ኢንዱስትሪ ወደመ እኮ ዜሮ ሆነ እኮ። ምን ያርግ? ቤት ይነሳ? ቤትኛው ድጋፍ? ስለዚህ ይሄኛውን መጥ ያምጡለት እንዴት ይነሳ የሚለው ኦሬዲ ብድሩ የሚጠየቅ ሆነ ወለድ የሚጠየቅ ሆነ እንዴት ይቻላል?
አቶ አሰፋ የክልሉ ኢኮኖሚ እንዲያገግም ለማድረግ በኢንቨስትመንት የተሰማሩ ባለሀብቶች ጨምሮ የተፈናቀለው ህዝብ ወደ ቀዬው መመለስ እንደሚገባ ተናግረዋል። በስምምነቱ መሰረት የውጭ ኃይልና ከኢትዮጵያ መከላከያ ውጭ የሆኑ ማንኛውም የታጠቁ ኃይሎች ከክልሉ መውጣት እንደሚገባቸው ተናግረዋል። ንብረታቸው የወደሙ ባለሀብቶች ብዛትና የወደመባቸው ንብረት መጠንና ሊነሳላቸው የሚገባው የገንዘብ መጠን በቁጥር አላስቀመጡም። በሌላ በኩል የትግራይ ክልል ኢንቨስትመንት ኮሚሽነር አቶ ዳንኤል መኮንን የኢንቨስትመንት ተቋማቱ ሆን ብለው እንዲወድሙ ተደርገዋል የሚል እምነት እንዳላቸው ገልጸዋል። ለባለ ሀብቶች ድጋፍ ማድረግ እንደሚገባ አሳስበዋል።
ባንኮች ማበደር አልጀመሩም፣ ገና ነው። ብሔራዊ ባንክ በዚህ 3-4 ቀን ያወጣውን የብድር የማራዘም እንደ የትግራይ ኢንቨስትመንት ኮሚሽን የምንጠይቀው የዕዳ ስረዛ መደረግ አለበት ብለን ነው የምንጠይቀው። መንግስት ያስቀመጣቸውን ኢንቨስትመንት ለመደገፍ ብሎ የህግ ማዕቀፍ አለ፣ የድጋፍ ማዕቀፎች አሉ። እነሱ እንዳለ ሆኖ የግብር እፎይት አለ፣ የተሽከርካሪ ነጻ ቀረጥ አለ፣ የካፒታል እቃዎች በነጻ የማስመጣት አለ፣ የግብር እፎይት አለ፣ ሌሎች ኢንሴንቲቮች አሉ። ማርኬት ሊንኬጅ አለ። እነኚህ እንዳለው ነው የትግራይን ኢኮኖሚ ወይም የትግራይ ኢንቨስትመንት ወደ ነበረበት ይቀርና ወደፊት ወደ ነበረበት ለመመለስ ልዩ የሆነ የድጋፍ ማዕቀፍ የሕግ ማዕቀፍ ያስፈልጋል።
በውይይቱ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በጦርነቱ ውድመት የደረሰበት የንግድና ኢንቨስትመንት ዘርፍ ለማዳን አስተዋጽኦ የሚያበረክት ውይይት መካሄዱ ብቻ ተስፋ የሚሰጥ ተግባር መሆኑን ገልጸዋል። የንግድ ትስስሩ ከአጎራባች ክልሎች ጋር ተጠናክሮ እንደሚቀጥልም ጠቁመዋል።
ትግራይ ባስከፊ ከበባ በነበረችበት ወቅትም ጭምር በኮንትሮባንድ ቅስቀሳ ሰፊ ግንኙነት በአፋርና በትግራይ በማራና በትግራይ መሃል ነበር። ሶ አሁን ሁኔታዎች ተፈጥሮም ጭምር መሻሻል የማይችልበት ምክንያት ከመዘጋቱ የሚያተርፉ ሰዎች አሉ ማለት ነው። ስለዚህ ከመዘጋቱ የሚያተርፉ ሰዎችን ቁጥር ለመቀነስ የሚያስችል በመተማመን ላይ ተመሰረተ ስራ መስራት ይኖርብናል። ዋናው ትኩረታችን የዚህ መድረክ የሚሆን ተመሳሳይ መድረኮች በጋራ መንሰራቸው ኢኮኖሚክ እንቅስቃሴዎች ዋና አላማ መሆን ያለበት ከግርግርና ከሁከት ከልዩነት አትራፊ ነን የሚሉ ወገኖች ትርፍ ማግኘት እንዳይችሉ ማድረግ የሚያስችል ስራ መስራት ያን ባደረገን ቁጥር መንገዶች በከፈተን ቁጥር ድልድዮች በከፈተን ቁጥር ህዝቦች የጋራ ጥቅሞቻቸውን የሚዘነጉበት እድል እንደማይኖር አውቀን ይሄንን ለማጠናከር የሚያስችል መስራት መቻል አለብን።
በውይይቱ ላይ የተሳተፉና በጦርነቱ ለተፈጠረው ውድመት አካል ስለነበርኩ ሀዘን ይሰማኛል ያሉት የሰላም ሚኒስትር ዴታ አቶ ታዬ ዳንዳ ሰላሙ ዘላቂ እንዲሆን ኢኮኖሚያዊ እንቅስቃሴ በማጠናከር የንግድ ማህበረሰብና የፖለቲካ አካላት በጋራ ሊሰሩ ይገባል ሲሉ ገልጸዋል።
ንግድ ስራ ነው። ንግድ ህይወት ነው። ንግድ ገቢ ነው። ንግድ ሞራል ነው። ሰላምም ለንግድ ዘርፉ ስኬት መሰረታዊ ግብአት ይሆናል። በጥቅሉ ንግድ ለሰላም የሚደግፈውን ያህል ሰላምም ለንግድ ያግዛል። በተለይ ደግሞ የተለያዩ ክልል ተወላጆች የጋራ የንግድ ተቋማት ሲመሰርቱ ወይም ከክልላቸው ውጭ ኢንቨስት ሲያደርጉ ህብረ ብሔራዊ አንድነታችን መሰረት ይይዛል። በዚህ ረገድ የንግዱ ማህበረሰብና የፖለቲካ አመራሩ በጥልቀት አስቦ ሊሰራበት ይገባል።
በክልሉ ያሉ ተፈናቃዮች ወደ ቀያቸው የመመለስ ስራና እንዲሁም የሀገሪቱ ሉዓላዊነት ጉዳይ ወደ ድርድር የማይቀርብ ነው በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ወደ ዩናይትድ ስቴትስ እናልፍ። ደግሞ በአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና በቻይና ፕሬዝዳንት ሺ ጂንፒንግ መካከል የተደረገው ውይይት መሻሻል የታየበት እንደነበር በሁለቱም ወገኖች ገልጸዋል። የሁለቱ ወገኖች ውይይት የተካሄደው በታይዋን ጉዳይ ቤጂንግ ለክሬምሊን ባላት ቀረቤታ እንዲሁም አሜሪካ አደገኛ እንደሆነ በመትገልጸው ወታደራዊ እንቅስቃሴዎች ምክንያት በሁለቱ ወገኖች መካከል ውጥረቱ በተባባሰበት ወቅት ነው። የአሜሪካ ድምጽ የፔንታገን ዘጋቢ ካርላ ባቪላከቹን ዘገባ እንግዱ ወልዴ እንደሚከተል ያቀርባል።
ከበርካታ አመታት በኋላ በአሜሪካና በቻይና መካከል በቤጂንግ የተደረገ ውይይት ሲሆን ሁለቱም ወገኖች መሻሻል የታየበት እንደነበር ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
very candid, very in depth and in places
በጣም ግልጽ በጣም ጥልቀት ያለው አንዳንዴም ገንቢ የነበረ ውይይት ነው። በሌላ በኩል ደግሞ ብዙ መስራት የሚጠበቅብን ጉዳዮች አሉ።
ሁለቱም ወገኖች ግንኙነታቸውን ወደ ወትሮ መመለስ እንደሚገባቸው ቢስማሙም ወታደራዊ ግንኙነትን በተመለከተ ግን ብሊንከን ከቻይና ሲመለሱ አንዳች አይነት ስምምነት አድርገው ይመለሳሉ ተብሎ አልተጠበቀም። በድጋሚ አንቶኒ ብሊንከን
At this moment China has not agreed to move forward with that.
በአሁኑ ወቅት ቻይና ያንን በተመለከተ መቀጠል አትሻም።
አንዳች አይነት ቀውስ ድንገት ቢፈጠር በሚል ወታደራዊ ግንኙነቱ ክፍት ሆኖ እንዲቆይ ዋሽንግተን ትሻለች። በዚህ ወር መጀመሪያ ላይ አንድ የቻይና የጦር መርከብ ወደ አሜሪካዊው ወታደራዊ መርከብ 140 ሜትር ርቀት ድረስ ተጠግቶ ነበር። አሜሪካውያኖቹ ሁለቱ መርከቦች እንዳይላተሙ ፍጥነታቸውን ቀንሰዋል። ከዚህ ገጠመኛ አንድ ሳምንት ቀደም ብሎ አንድ የቻይና ተዋጊ ጀት በደቡብ ቻይና ባህር ሰማይ ላይ ቅኝት ሲያደርግ በነበረ የአሜሪካ አውሮፕላን አፍንጫ ስር ተጠግቶ በሯል። በሁለቱ አገራት መካከል ያለው ውጥረት በታይዋን ጉዳይም ተባብሷል። አስፈላጊ ከሆነ በወታደራዊ ኃይል ደሴቱን እንደምትቆጣጠር ቻይና በመዛት ላይ ነች። ብሊንከን ይህ ሊያስከትል ስለሚችለው ዳፋ ይናገራሉ።
The likelihood is that that would produce an economic crisis that could affect
ya alamin bemulu yeminaka yeekonomi qaws yasketlal
50 በመቶ የሚሆነው የንግድ ሸቀጥ በታይዋን የባሮሽ መጥ ያልፋል 70 በመቶ የሚሆነው እና ለበርካታ መሳሪያዎች የኤሌክትሪክ አስተላላፊ የሆነውቃ በታይዋን ይመረታል ብሊንከን እንዳሉት ሩሲያ በዩክሬን ላይ ያደረገችው ላለው ጦርነት ሊውል የሚችል አደገኛ መሳሪያ ቻይና ለሩሲያ እንደማትሰጥ የቻይና ባለስልጣናት በተደጋጋሚ ያረጋግጠዋል
What we do have ongoing concerns about though are Chinese firms companies that may be provided
የቻይና ኩባንያዎች ሩሲያ በዩክሬን ላይ የፈጸመችውን ወረራ የሚያባብስ የቴክኖሎጂ ውጤቶችን ሊሰጡ ይችላሉ የሚል ስጋት አለን ያንን በተመለከተም የቻይና መንግስት ጉዳዩን በአንክሮ እንዲመለከተው ጠይቀናል
ተንታኞች እንደሚሉት ግን ቤጂንግ ዓለም ለጉዳዩ ሊሰጥ የሚችለው ምላሽ ለመታዘብ ሙከራ ላይ ነች ብራድሊ ባውማን ዲፌንስ ዲሞክራሲ የተሰኘ ድርጅት ውስጥ ተመራማሪ ናቸው
clearly kind of testing the waters to see what they might do with respect to helping russia
በግልጽ እንደሚታየው ሩሲያን ቢረዱ ምን እንደሚያስከትል ለማወቅ ሙከራ በማድረግ ላይ ናቸው እኔ እንደሚመስለኝ ቻይና በአውሮፓ ገበያ ያላትን ተሳትፎ መጠበቅ ትሻለች ወዲያውኑም የሩሲያን ፕሬዝዳንት ፑቲን ይረዱ ውለታቸው አለብን የሚል መልእክት ያስተላልፉ ነው
በያዝነው የፈረንጆች አመት መጀመሪያ ላይ አሜሪካ በአገሯ ሰማይ ላይ ያንዣበበ የነበረ አንድ የቻይና አሰላይ ፊኛ መታከጣለች በኋላ በሁለቱ አገሮች መካከል ያለው ግንኙነት የከፋ ደረጃ ላይ ደርሶ ነበር። የብሊንከን ጉብኝት ተጣቀደው ላለፈው የካቲት ቢሆንም በፊኛው ምክንያት በተፈጠረው ውጥረት ጉዞው ለሌላ ጊዜ ተላልፏል። የዓለም መሪዎች በብሊንከንና ሺጂንፒንግ ውይይት የተደሰቱ ይመስላሉ። የጀርመኑ ቻንስለር ኦላፍ ሾልዝ ውይይቱ በቤጂንግና በዋሽንግተን መካከል ያለውን ግንኙነት የተሻለ ለማድረግ እጅግ አስፈላጊ እንደነበር አበክረው ሲናገሩ ተደምጠዋል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው የተከታተላችሁት ያላችሁት። አሁን ደግሞ ዛሬ የተከበረ ያለውን የዓለም የስደተኞች ቀን በማስመልከት ወደ አጠናቀርናቸው የተለያዩ ዘገባዎች ነው የምናልፈው። ዛሬ እንዳሮፓና ቆጣጥር ጥር 20 የተባበሩት መንግስታት ድርጅት አመታዊ የዓለም ስደተኞች ቀን ነው። በዓለም ዙሪያ ከግጭቶችና ከሌሎችም ስጋቶቻቸው ከለላ ፍለጋ ሀገራቸውን ጥለው ለወጡ 35 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች መፍትሄ ይፈልግላቸው ዘንድ የተባበሩት መንግስታት ድርጅት ባለስልጣናት ተማጽኖ አቅርቧል። ሊሳ ሽሌን ከጄኔቫ ድረሰችን ዘገባ ቆንጅታ እየተቀርባለች።
ስደተኞችን በጥላቻ አይን የማየት ነገር እየጨመረ ባለበት በዚህ ወቅት የተባበሩት መንግስታት የዛሬውን የዓለም የስደተኞች ቀን ስለነዚህ በጦርነት በመሳደድ በሰብአዊ መብት ረገጣ በአየር ንብረት ለውጥ በሌላም መከራ ምክንያት ለስደት የተዳረጉ ሰዎች ጀግንነታቸውንና ህብረተሰባዊ አስተዋጽኦአቸውን በማውሳት የዛሬውን የዓለም የስደተኞች ቀን በማክበር ላይ ነው። የዘንድሮው የዓለም የስደተኞች ቀን በዓለም ዙሪያ የመከራ ህይወት እየገፉ ለሚገኙት ቁጥራቸው ከ35.4 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ባሉባቸው ችግሮችና ዓለም አቀፍ ጥበቃ ማግኘት ህጋዊ መብታቸው መሆኑን እያሳየ ነው። ስደተኞችና ያስጠለሏቸውን ማህበረሰቦች የኑሮ ሁኔታ የሚያሻሽል ተጨባጭ እርምጃ እንዲወሰድ የመንግስታቱ ድርጅት ባለስልጣናት ጥሪ አቅርበዋል። ስደተኞቹ ለራሳቸውና ለቤተሰቦቻቸው የተሳካ የወደፊት ህይወት እንዲኖራቸው የሚያስችል እድል ይመቻች ዘንድ ባለስልጣናቱ አሳስበዋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ጥሪያቸውን እንደሚከተለው አቅርበዋል።
እዚህ የተገኙት ስደተኞች የትም ይሆኑ ያለው ሁኔታ ምንም ይሁን ምን ይህንን ተስፋ ልንሰጣቸው እድሎችና መፍትሄዎች ልናመጣላቸው የበለጠ ማድረግ እንደምንችልም እንደሚገባም የተቀረው ዓለም እንዲያውቀው ነው።
ኮሚሽነር ግራንዴ ኬንያ በሚገኘው ከዓለም ግዙፉ የካኩማ የስደተኞች ካምፕ በተካሄደ ስነ ስርዓት ላይ ባደረጉት ንግግር የኬንያ መንግስት ለስደተኞቹ አሳታፊ በሆነ መልኩ የተሻሻለ ፖሊሲ ለመዘርጋት በመወጠኑ አድናቆት ሰጥተዋል። ይህም ኬንያ በመታስተናግዳቸው ወደ ግማሽ ሚሊዮን ከሚደርሱ ስደተኞች ብዙዎቹ ካስጠለሏቸው ኬንያውያን ማህበረሰቦች ጎን ለጎን እየሰሩ እንዲኖሩ በራስ የመተማመን መንፈስ ራሳቸው እንዲዳብር ኢኮኖሚውን በማሳደግ ረገድም አስተዋጽኦ እንዲኖራቸው በሰባዊ እርዳታ ላይ መተማመናቸው እንዲቀንስ ያደርጋል ሲሉ ፊሊፖ ግራንዴ አስረድተዋል። ካገሩ ለወጣ ተስፋ መስጠት በሚለው በዘንድሮ ያለም የስደተኞች ቀን መሪ ርዕስ በተጠለሉባቸውም ይሁን ተቀብለው በሚያሰፍሯቸው ሀገሮች ኑሯቸውን ለመገንባት እድል ባለማግኘት ለበርካታ አስርት ዓመታት በእንግልት ለሚኖሩ ስደተኞች አካታች መፍትሄ መስጠት ላይ ትኩረት ለመሳብ አልሟል። የUNHCR የዜናና የብዙሃን መገናኛ ኃላፊው ማቲው ሳልትማርሽ ለቪኦኤ በሰጡት ቃል እንዲህ ብለዋል።
ስደተኞች ብዙ ጊዜ የተጠጉትን ህብረተሰብ አቅም የሚቦጠብጡ ቁጭ ብለው ሰባዊ እርዳታ የሚጠብቁ ተደርገው ይታያሉ። እንደዚህ ካለው አስተሳሰብ መራቅ አለብን። ስደተኞች በዋናነት የሚፈልጉት በእግራቸው ቆመው ቤተሰባቸውን እየደገፉ ልጆቻቸውን እያስተማሩ መኖር ነው። በተጠለሉበት አዲስ ህብረተሰብ ውስጥ አስተዋጽኦ በማበርከት በተቸገሩ ጊዜ መጠጊያ የሰጣቸውን ህዝብ ለማመስገን ይሻሉ። ነገር ግን ርቀው ሰርተው ለማግኘት እድል በማያገኙበት ካምፕ ውስጥ የግድ ርቀው መቀመጥ ካለባቸው ሰባዊ እርዳታ ከመጠበቅ ሌላ ምርጫ አይኖራቸውም።
የተባበሩት መንግስታት ድርጅት ባለም ዙሪያ በግዴታ ከቀየ የሚፈናቀሉ ሰዎችን በሚመለከተው አመታዊ ሪፖርቱ እንደ አውሮፓውያን የዘመን አቆጣጠር ባለፈው 2022 ዓመተ ምህረት መጨረሻ 108.4 ሚሊዮን ሰዎች ከመኖሪያቸው እንደተፈናቀሉ አመልክቷል። ቁጥሩ እስካሁን ከየትኛውም አመት የገዘፈ መሆኑን ገልጾ የዩክሬኑ ጦርነት ለአምናው የተፈናቃዮች ቁጥር መብዛት አይነተኛው ምክንያት መሆኑን ጠቅሷል። ከዚያ ወዲህ ደግሞ በመዛኙ በሚያዝያ ወር በተከሰከሰው በሱዳኑ ጦርነት ሳቢያ ያጠቃላዩ የተፈናቃዮች ቁጥር አሻቅቦ ከ110 ሚሊዮን መብለጡን ያስረዳው። በተለምዶ እንደሚታሰበው ሳይሆን ባለም ዙሪያ ከሚገኙት ስደተኞች ውስጥ 76 ከመቶን የሚያስተናግዱት ዝቅተኛና መካከለኛ ገቢ ያላቸው ሀገሮች እንጂ ባለጸጎቹ እንዳልሆኑ ያመለከተው የተባበሩት መንግስታት ድርጅት የስደተኞች ኮሚሽን UNHCR ከአጠቃላዩ የስደተኞች ቁጥር ውስጥ ከአምስቱ አንዱ የተጠለሉት ከሰሃራ በታች ባሉ የአፍሪካ ሀገሮች መሆኑንም አሳውቋል። የUNHCR የመገናኛ ብዙሃን ክፍል ኃላፊው ሳልትማርሽ ለቪኦኤ በሰጡት ቃል የስደተኞችና የተፈናቃዮች ቁጥር በጨመረ መጠን ጸረ ስደተኛ አመለካከቶች፣ መጤጠልና የጥላቻ ንግግሮች እየተባባሱ መምጣታቸውን ገልጸዋል። በተለይም የሀገር ውስጥ ሁኔታዎች አስቸጋሪ የሆኑ ሲሄዱ ኢኮኖሚ ሲዳከም ባዕዳን ላይ ማሳበብ ስለሚቀል ስደተኞች ምክንያት ይደረጋሉ ብለዋል።
ቀደም ሲል እንደገለጽነው ዓለም አቀፉ የስደተኞች ቀን ዛሬ በመላው ዓለም ተስፋ ከቤት ወዲያ በሚል መሪ ቃል በመታሰብ ላይ ይገኛል። የመንግስታቱ ድርጅት በአሁኑ ሰዓት በዓለም ዙሪያ ከ100 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው በተለያየ ምክንያቶች ተፈናቅለው እንደሚገኙም በቅርቡ አስታውቋል። እነዚህ ስደተኞችና ቤተሰቦቻቸው ምቹ ወደሆኑ መኖሪያዎች እስኪዛወሩ ድረስ እጅግ ብዙ ችግሮችን ይጋፈጣሉ። ተከታዩ ዘገባ ከሶስት ልጆቿ ጋራ ከደቡብ ሱዳን ወደ ኢትዮጵያ ተሰዳ ስለነበረችና በአሁኑ ሰዓት ነዋሪነቷን በኖርዌይ ስላደረገች እናት ተሞክሮ ላይ ያተኩራል። ኤደን ገረመው ታቀርባለች።
ጁሊያ ዲንግ ከሰባት አመታት በፊት በደቡብ ሱዳን የነበረውን የእርስ በርስ ጦርነት በመሸሽ ከሶስት ልጆቿ ጋራ ወደ ኢትዮጵያ ተሰዳለች። ይህች እናት አሶሳ በሚገኘው ጾሬ የስደተኞች መጠለያ ካምፕ ውስጥ በተባበሩት መንግስታት ድርጅት ከሶስት ልጆቿና ከእህቷ ጋራ ለአምስት አመታት ኖራለች። በአውሮፓውያኑ አቆጣጠር 2021 በመልሶ ሰፈራ መርሃ ግብር ልጆቿን ይዛ ወደ ኖርዌይ የመጣችው ጁሊያ በጾሬ የነበረው ህይወቷ ከባድ እንደነበር ታስታውሳለች።
በዚያ ሳለሁ የሚሰጠን የምግብ ራሽን በቂ አልነበረም። ራሽን በሚታደልበት ወቅት ከሰዎች ላይ በርካሽ ገዛና የሌሎቹ ራሽን ማለቅ ሲጀምር ቁጥብ ያስቀመጥኩትን መልሼ ሸጬ ለልጆች የሚያስፈልጋቸውን ነገሮች አሟላ ነበር። ከዚያ በተጨማሪ ለአምስት አመታት ያክል በበጎ ፈቃድ ሰዎችን የማገዝ ስራ ስሰራ 1700 ብር ይከፍሉኝ ነበር። ነገር ግን መደበኛ ክፍያ ስላልሆነ በቂ ብር አይደለም።
የመንግስታቱ ድርጅት የስደተኞች ኮሚሽን ባለም ዙሪያ ከ100 ሚሊዮን በላይ ስደተኞችና ተፈናቃዮች እንዳሉ አስታውቋል። ጁሊያ ታዲያ በካምፕ ውስጥ ከልጆቿ ጋር በነበራት ቆይታ የተለያዩ ግጭቶች ነበሩ ትላለች።
በደቡብ ሱዳን ከልጆቼ ጋር ያለው ሰላም አልነበረም። የጎሳ ለጎሳ ብዙ ግጭቶች ነበሩብን። ስለዚህ ደና ሆነሽ የምትፈልጊውን ነገር ለማድረግ አትችይም። ወደ ኢትዮጵያ ስንመጣ ግን ትንሽ ሰላም አገኘን። ቢያንስ ልጆቼ የመሳሪያ ድምጽ አይሰሙም። በካምፕ ውስጥ በስደተኞች መካከል ግን የእርስ በርስ ግጭቶች አሉ። የድንቃና የማባን እንዲሁም የሌሎች ጎሳዎች በኢትዮጵያ ካምፖች ውስጥ ነበሩ። ዘወትር የሚከሰት ነገር ባይሆንም እነርሱ ይጋጩ ነበር። ወደ ሌላ ሀገር የመሄድ እድሉን ሳገኝ እንድወስን ያደረገኝ ነገር ይህ የካምፕ ሁኔታ ነው።
የ34 ዓመቷ ጁሊያ በኖርዌይ ልጆቿ በሰላም ወደ ትምህርት ቤት እንደሚሄዱ፣ እርሷም የምግብና የመጠለያ ድጋፍ እየተደረገላት ትምህርቷን መማር መቻሏን በመግለጽ ይህን መሰል እድል በማግኘቷ ታመሰግናለች። ዓለም አቀፉ የስደተኞች ቀን የመንግስታቱ ድርጅትና ሀገራት ዓለም አቀፍ ስደተኞችን ለማገዝ ማድረግ አለባቸው የምትላቸውን ነገሮች አጋርታለች።
መንግስታት ለስደተኞች ተጨማሪ ምግብ ማዘጋጀት ይችላሉ፣ በተለይ ደግሞ ለህፃናት። በካምፕ ውስጥ ያሉ ሰዎች እርስ በርሳቸው አይዋደዱም። እነዚህ ሰዎች በህብረት እንዲኖሩ የሚያቻችል ፕሮግራም ያስፈልጋል። በህብረት መኖር እንዴት መዋደድ እንዳለባቸው ማስተማር አለባቸው። ሌላው ደግሞ በካምፖች ውስጥ ኑሮ እየተወደደ ነው። የሚለበስ ነገር ቢሰጧቸውና በአልባሳት ቢደግፏቸው፣ በተጨማሪም ቤታቸውን ቢሰሩላቸው መልካም ነው። በተለይ ደግሞ ባሎቻቸው ለሞቱባቸው ሴቶችና ወላጆቻቸውን በሞት ላጡ ህፃናት እነዚህን ድጋፎች ቢያደርጉላቸው እነርሱም ድጋፍ ይሻሉ። አንዳንዶቹ ቤት የላቸውም። በአሶሳ ቤት ለመስራት የሚያገለግል ሳር ለማጨድም ሆነ ዛፍ ለመቁረጥ ለስደተኞቹ የሚፈቀድ አይመስለኝም። ስለዚህ አነስ ያሉ መጠለያ ቤቶችን ቤት ለሌላቸው፣ ባሎቻቸው ለሞቱባቸው ሴቶችና ያለወላጅና ሞግዚት ብቻቸውን ለሚገኙ ህፃናት እየቀለሱ ቢያግዟቸው መልካም ነው።
ዓለም አቀፉ የስደተኞች ቀን ሰኔ 13/2015 ዓ.ም ተስፋ ከቤት ወዲያ በሚል መሪ ቃል ታስቦ ውሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተከታዩም ዘገባ በአፍሪካ ያሉ ስደተኞችን ጉዳይ ይመለከታል። በሺ የሚቆጠሩ ሱዳናውያን ጦርነትን ሽሽት ሀገራቸውን ጥለው መውጣታቸውን ቀጥለዋል። አብዛኞቹም ወደ ደቡብ የሚወስደው መንገድ ይዘው ወደ ኬንያ በመጉረፍ ላይ ናቸው። እድለኛ የሆኑት ወዳጆቻቸው ሲያስጠልሏቸው፣ አብዛኞቹ ግን ዳዳብ ተብሎ በሚጠራው የስደተኞች መጠለያ ለመቆየት ተገደዋል። ሸክሙ ከባድ ቢሆንባትም ኬንያ ስደተኞቹን ማስተናገድም ሆነ ጦርነቱን ለማስቆም ጥረት ማድረጓ ከሀገሪቱ ጥቅም አንጻር የሚታይ ጉዳይ መሆኑን ተንታኞች ይናገራሉ። ቪክቶሪያ አሙንጋ ከናይሮቢ የላከችውን ዘገባ እንግዱ ወልዴ እንደሚከተል አዘጋጅቶታል።
ካርቱምን ለቆ በወጣ ከበርካታ ሳምንታት በኋላ የ31 ዓመቱ ሻኩር ኒያኬቶ በአንድ አፓርትመንት ውስጥ መጠለያ አግኝቷል። ሱዳን ውስጥ አስተማሪና ጋዜጠኛ የነበረው ሻኩር በፈጥኖ ደራሽ ኃይሉ ጥቃት ቤቱ ከፈረሰ በኋላ የሰባት ወር ነፍሰ ጡር ባለቤቱን ይዞ አገር ጥሎ ወጥቷል። ሻኩር ሥራ የለውም። ጊዜውን የሚያጠፋው በፖድካስት አማካኝነት በሱዳን ስላለው ሁኔታ ለተከታዮቹ መረጃ በማስተላለፍ ነው። አገሩ በነበረበት ወቅት ስኬታማ የነበረበት የጋዜጠኝነትና የአስተማሪነት ሙያው አሁን ችግር ገጥሞታል።
Actually, it makes me feel very hopeless. It makes me feel very bad.
በጣም ተስፋ የመቁረጥ ስሜት እንዲኖረኝ ያደርጋል። መጥፎ ስሜት እንዲሰማኝና የሆነ ቦታ ተወሽቄ የመቅረት ስሜት እንዲኖረኝ ያደርጋል። እንደውነቱ ከሆነ ምን ማድረግ እንዳለብኝ፣ የት መሄድ እንዳለብኝ፣ እንዴት ማድረግ እንዳለብኝ አላውቅም። ምክንያቱም በአገሬ በጥሩ ሁኔታ እሰራና እኖር የነበርኩ ሰው ነኝ።
ሻኩር 2 ሚሊዮን እንደሚሆኑ ከሚገመቱትና በጦርነት ምክንያት አገራቸውን ጥለው ከሸሹት ሱዳናውያን አንዱ ነው። ሻኩር እንደሚለው ካሉት ሁኔታዎች አንፃር እርሱና ባለቤቱ በደህና ሁኔታ ላይ ናቸው።
ደህንነቴ የተጠበቀ ቦታ ነው ያለሁት። ኢንተርኔት ማግኘት እችላለሁ። ከሰዎች ጋር በዛ እገናኛለሁ። ወደ መገናኛ ብዙሃን ጎራላለሁ። ባለቤቴ ሆስፒታል መሄድ ትችላለች። ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ ተወልዳለች ብለን እንጠብቃለን።
ሻኩሩ ከሌሎቹ ስደተኞች በተለየ እድለኛ ነው። አብዛኞቹ ከሱዳን ሸሽት ያገሩ ሰዎች በዳዳብ ስደተኞች መጠለያ ነው የሚኖሩት። ጣቢያው ቀድሞውንም ከሶማሊያና ከደቡብ ሱዳን በመጡ በመቶ ሺህ የሚቆጠሩ ስደተኞች የተሞላ ነው። ድንበር የለሽ ሐኪሞች ብለን እንደሚለው ጣቢያው ከአቅም በላይ ሞልቷል። አቅርቦቱም በመመናመን ላይ ነው። ጦርነቱን ለማስቆም የተደረጉ በርካታ ጥረቶች ፍሬ አላፈሩም። እንደ ዓለም አቀፍ ግንኙነት ፕሮፌሰሩ ማቻሪያ ሙኔና ያሉ ተንታኞች እንደሚሉት በመጉረፍ ላይ ካሉ ስደተኞች አንጻር ኬንያ ግጭቱን ለማስቆም ትልቅ ምክንያት አላት።
አገሪቱ ላይ ጫና ይፈጥራል። በመሰረቱ ለዚህም ነው ኬንያ የመፍትሄ አፈላላጊው አካል መሆን ያለባት። አገሪቱ ከተረጋጋች ሰዎች ጥለው አይሸሹም።
ወደ ኬንያ የሚመጡትም ሆነ ወደ ሌላ ሀገራት የሚፈልሱት ሱዳናውያን ማንም ረዳት ስለሌላቸው እንደተተረሱ ወይም እንደተተው ይቆጠራል ሲል ድንበር የለሽ ሐኪሞች ቡድን ይገልጻል። አብዲሰላም መሐመድ በናይሮቢ አንድ የስልጠና ማዕከልን ያስተዳድራል። ማዕከሉ ስደተኞች የአካባቢውን ቋንቋ እንዲማሩ በማድረግ ላይ ነው። አብዲሰላም ለቪኦኤ እንደተናገረው ተቀባይ ሀገራት ሸሽተው ለመጡ ሱዳናውያን ከለላ መስጠታቸው እጅግ አስፈላጊ ነገር ነው።
ሰዎች በሰላም ድንበሩን ተሻግረው ደህንነቱ የተረጋገጠ መኖሪያ እንዲኖራቸው ማድረግ፣ ጦርነቱን ሸሽተው የመጡትን ሰዎች ከሰቆቃቸው መታደግ፣ እንዲሁ ደህንነታቸውን መጠበቅና የስነ ልቦና የምክር አገልግሎት ምክር መስጠት ናቸው።
በቀጠናው ግጭቶች በመበራከት ላይ በመሆናቸው ኬንያ ከ500,000 በላይ ስደተኞችን ተቀብላ በማስተናገድ ላይ ነች። እንደ ሻኩር አይነቱ ስደተኞች በቅርቡ አንድ ቀን ሰላም ወደ ሰፈነባት አገራቸው እንደሚመለሱ ተስፋ ያደርጋሉ።
ከአፍሪካ ወጣ ስንል ደግሞ ቱርክ ከሶሪያው የእርስ በርስ ጦርነት የሸሹ 3 ሚሊዮን ሶሪያውያንን ጨምሮ ከየትኛውም ሀገር የበለጠ የፍልሰተኞች ቁጥር ታስተናግዳለች። አዲስ የተመረጡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ህዝባዊ ተቃውሞ እየበረታባቸው ቢሆንም በተለይ በዋናነት ከሶሪያ የሚመጡ ፍልሰተኞች በሚሊዮን የሚቆጠሩትን በመቀበል ፖሊሲያቸውን አጽንተዋል። በዶሪያን ጆንስ ከኢስታንቡል የተላከውን ዘገባ ደረጀ ደስታ ያቀርባል።
ወደ ቱርክ የተሰደዱ በርካታዎቹ ሶሪያውያን ፍልሰተኞች ከቤትና አገራቸው በላይ የሆነ ነገር አጥተዋል። በመጀመሪያው ስሙ ብቻ እንዲጠራ የፈለገው የ18 ዓመቱ ሰሚር በርስ በርስ ጦርነቱ ወላጆቹንና አራት ወንድሞቹን እህቶቹን አጥተዋል። በዚያም ላይ እግሩንም አጥተዋል። ይሁን እንጂ እንደገና መራመድ እንደሚችል ተስፋ ያደርጋል።
ለእግዚአብሔር ምስጋና ይድረሰውና በሁሉም ነገር ረድተውኛል። ሁሉም ነገር ጥሩ ነው። እግዚአብሔር ተመሰገነ ይሁን። እግሮቼን ትንሽ ያሰለጠን ነው። ቀስ በቀስ የተሻሻለ ሲመጣ አዲስ ሰው ሰራሽ አካል ይቀይራሉ። ደረጃ በደረጃ መራመድ ጀምራለሁ።
የኢስታንቡሉ የአጥንት ሕክምና ማዕከል የተቋቋመው በቱርክ ሰብአዊ እርዳታ ተቋምና በዓለም አቀፉ የዶክተሮች ማህበር ነው። በዶክተር ያሳር ታታር ቁጥጥር ዘመናዊ ቴክኖሎጂን ይጠቀማል።
ሱሪያደኪ አምፑታሽኑን ቾፕላ አምፑተሪን ሳይስኑን ፋዝ
በተለይ በሶሪያ እጆችና እግሮቻቸው የተቆረጡ ከፍተኛ ቁጥር ያላቸው ሰዎች አሉ። በቦምብ የደረሱ ቃጠሎችም ትልቅ ፈተና ሆነውብናል። ወደ 2405 የሚደርሱ እጅ እግራቸ የተቆረጡ ሰዎችን ረድተናል። እንዲሁም በግምት ወደ 4000 የሚደርሱ የሰው ሰራሽ እጅና እግሮችን ሰርተናል። ይህ ትልቅ ቁጥር ነው። በዚያ አጭር ጊዜ ውስጥ ያን ያህል ሰው ሰራሽ እጅና እግሮችን መስራት የሚችሉ ማዕከላት በጣም ትንሽ ናቸው።
በቱርክና ሶሪያ ባለፈው የካቲት በደረሰው ርዕደ መሬት እጅ እግሮቻቸውን ያጡ በርካታ ሰዎች በማዕከሉ ስራ ላይ ተጨማሪ ስራ ፈጥረዋል። ቱርክ ከኢራቅና አፍጋን ፍልሰተኞች ጋር ከ3 ሚሊዮን በላይ የሚደርሱ የሶሪያ ፍልሰተኞችን ታስተናግዳለች። ፍልሰተኞችን የሚቃወሙ የግድግዳ ጽሑፎች በቱርክ ውስጥ እየበዙ ነው። ከቱርክ ሰብአዊነት እርዳታ ተቋም ሙስጠፋ ኦዝቤክ ይህን ይገልጹታል።
toplumsal olarak şimdi çok sayıda mültecinin gelmesinden dolayı bazı
ትልቅ ቁጥር ካላቸው ፍልሰተኞች መምጣት ጋር በተያያዘ ማህበረሰብ ችግሮች ሊነሱ ይችላሉ። ቱርክ ውስጥ በቅርቡ የታየው የኢኮኖሚ ችግር ለዚህ ተጨማሪ አስተዋጽኦ አድርጓል። በዚህ ላይ ደግሞ በመርጫው ሰሞን አንዳንድ ፖለቲከኞች የፍልሰተኞችን ጉዳይ አንስተውት ነበር።
ባለፈው ግንቦት በነበረው ፕሬዝደንታዊ ምርጫ የፕሬዝደንት ረሲፕ ታይፕ ኤርዶዋን ተፎካካሪዎች ቢመረጡ በሚሊዮኖች የሚቆጠሩ የሶሪያ ፍልሰተኞችን ወደ አገራቸው እንደሚመልሱ ዝተው ነበር። ተንታኞች የኤርዶዋን ድል ለፍልሰተኞች ብቻ ሳይሆን ቱርክ ፍልሰተኞችን እንድታስተናግድ ገንዘብ ለሚከፍለው ለአውሮፓ ህብረትም እፎይታን እንዳስገኘ ይናገራሉ። ሰርሃት ጉቬንስ በካዲር ሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው።
ኤርዶዋን በድጋሚ በተመረጡ ጊዜ ምናልባት አውሮፓውያን እፎይታ ተሰምቷቸው ይሆናል። ምክንያቱም ያ ማለት ለአውሮፓ ህብረት መሪዎች ትልቅ ፋይዳ ያለው ነገር ምን እንደሆነ ታውቃላችሁ። የፍልሰተኞች ውል በቦታው ሳይነካ ይቆያል፣ ተግባራዊነቱም ይቀጥላል።
ይሁን እንጂ ፍልሰተኞችን አስመልክቶ በቱርክ ህዝብ ዘንድ ያለውን ቅሬታና አለመረጋጋት ኤርዶዋን ሳይገነዘቡ አልቀሩም። አሁን በሚሊየን የሚቆጠሩ ሶሪያውያን ፍልሰተኞች ወደ አገራቸው እንዲመለሱ ሁኔታዎችን ስለማመቻቸት እየተናገሩ ነው። በሶሪያ አካባቢዎች ከደማስቆ ቁጥጥር ውጪ የሚገነቡ የመኖሪያ ቤቶችን የግንባታ ሂደት ለማፋጠንም ቃል ገብተዋል። ይህን ግብዣ ምን ያህሎቹ ይቀበሉታል የሚለው ወደፊት የሚታይ ይሆናል።
እየተመጣጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ስርጭታችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። ቀደም ሲል ዛሬ እየተከበረ የሚገኘውን ዓለም አቀፍ የስደተኞች ቀን አስመልክቶ ከተለያዩ ቦታዎች ያጠናቀርነው ናቸውን ዘገባዎች ነበር ስትከታተሉ የቆያችሁት። አሁን ወደ መደበኛዎቹ ሳምንታዊ ፕሮግራማችን ነው የምናልፈው። ተከታዩ የትምህርት መሰናዶ ነው። በትግራይ ክልል የመማር ማስተማሩ ሂደት ከ50 ቀናት በፊት እንደተጀመረ ቢገለጽም ወደ ትምህርት ገበታ የተመለሱ ተማሪዎች ከሩብ በታች ናቸው ሲል የክልሉ ትምህርት ቢሮ አስታወቀ። እስካሁን ከ1100 በላይ ትምህርት ቤቶች ትምህርት እንዳልጀመሩ የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮሽ ጉኡሽ ገልጸዋል። በሌላ በኩል በመቀለ ከተማ 55000 ተማሪዎችን ተጠቃሚ የሚያደርግ የምገባ መርሃ ግብር መጀመሩን የከተማው አስተዳደር አስታውቋል። ሙልጌታ ጽባ በጉዳዩ ዙሪያ ተከታዩን ዘገባ ልኳል።
መምህርት አጸደ ገብረ ጻድቅ በመቀለ ከተማ የአይደር አንደኛ ደረጃ ትምህርት ቤት ርዕሰ መምህር ሲሆኑ በአሁኑ ጊዜ በትምህርት ቤቱ የመማሪያ ክፍሎች ውስጥ ተፈናቃዮች የተጠለሉበት በመሆኑ ተማሪዎች ትምህርታቸውን በዛፍ ጥላ ስር እየተከታተሉ እንደሚገኙ ተናግረዋል። በዚህም ምክንያት የመማር ማስተማር ሂደቱን አስቸጋሪ አድርጎታል ብለዋል።
መምህር እያስተማረ ነው እየደከመ ነው ማለት ተማሪዎች ግን በደጅ ሆነው ስለሚበተን አእምሯቸው ይበተናል አይደል? ስለዚህ አይዙትም ማለት ነው። አያስተውሉትም ማለት ነው። አቴንድ አያደርጉም ማለት ነው። ስለዚህ በጣም ችግር ነው። ዝናብ ሲመጣም ያው ዝናብ ይጥላል፣ ሰሌዳ ሁሉ፣ ዴስክ ሁሉ፣ መጽሐፋቸው፣ ደብተራቸው እንትን ይላል፣ ይበላሻል። እነሱም ተበትነው ቤታቸው ይሄዳሉ። ሶ የማስተማር ሂደቱ በጣም የተዘበራረቀና የተበላሸ ነው።
ተማሪዎች በተለይ ከወቅቱ ዝናብና ከክረምቱ ወቅት መቃረብ ጋር ተያይዞ በዛፍ ጥላ ስር ሆነው ለመማር ይከብዳቸዋል ብለዋል ርዕሰ መምህሯ። በሌላ በኩል በትምህርት ቤቱ የተማሪዎች ምገባ መርሃ ግብር በመጀመሩ ወደ ትምህርት ቤቱ የሚመጡ ተማሪዎች ቁጥር እንደጨመረ ተናግረዋል።
ይሄ የምግብና ፕሮግራም በጣም ጥሩ ነው። ምክንያቱም ለውጥ ያመጣ ነው። ተማሪዎችን ወደ ትምህርት ቤት በማምጣት በረሃብ ምክንያት የሚቀሩ ተማሪዎች ነበሩ። አሁን ግን ቁርስ አለ፣ ምሳ አለ ሲባል ተማሪዎችም በጣም ቁጥር እየጨመረ ነው፣ እየመጡ ነው። ስለዚህ በጣም ደስ ይላል። ፊታቸው ስታየው ምግብ አለ፣ ቁርስ አለ ሲባል እነሱ በጣም ደስተኛ ሲሆኑ አንተም ትደሰታለህ። አይ እንኳን መጣልን፣ እንኳን ምግብ ተሰራልን ትላለህ። ስለዚህ እንደሚጨምርና ተሳትፏቸው እንደሚጨምር ያው ይገመታል።
በትምህርት ቤቱ የ8ኛ ክፍል ተማሪ ፋና ጽጌ የተማሪዎች ምገባ መርሃ ግብር በመጀመሩ ተማሪዎች እንደተደሰቱ ገልጻለች።
አብዛኞቹ እየመጡ ነው፣ ደስ ይላል። 3 ቀን አድርገናል ምግብ ከጀመርን። ተፈናቃይ ምናምን ስላሉ ደስ ይላል። ብዙ በጣም ይቀሩ ነበር በተለይ በተፈናቀኝ ምናምን የመቅረት እድል ብዙ ነበር አሁን ግን እየመጣ ነው
የመቀለ ከተማ አስተዳደር የማህበራዊ ዘርፍ ኃላፊ አቶ ጌታቸው ወዳጅ እስካሁን በ26 ትምህርት ቤቶች የምገባ መርሃ ግብሩ እንደተጀመረና በቅርብ ቀናት ውስጥም በከተማዋ የሚገኙ ሁሉም የአንደኛ ደረጃ የመንግስት ትምህርት ቤቶች በመርሃ ግብሩ እንደሚሸፈኑ ጠቁመዋል
የተማሪዎች የምገባና ፕሮግራም እየጀመርን ያለነው በ45 ትምህርት ቤቶች 55 ሺህ ተማሪዎች ተጠቃሚ የሚያደርግ ፕሮግራም ነው እየጀመርን ያለነው ማለት ነው ከ45ቱ 19 ትምህርት ቤቶች ገና እስካሁን አልጀመሩም ማለት ነገ ከነገ ወዲያ ይጀምራሉ ብለን እናስባለን ለተማሪዎች ያለው ፋይዳ ምግብና ፕሮግራም ለተማሪዎች አንድ ተማሪዎች እንዳይቆራረጡ ትምህርታቸውን በአግባቡ እንዲከታተሉ ውጤታቸው ጥሩ እንዲሆን ወደ ምንፈልገው ደረጃ እንዲደርስ
አቶ ጌታቸው እንደገለጹት የምገባ መርሃ ግብሩ በመንግስት በጀት የተጀመረ ሲሆን ለጋሽ ተቋማትና ባለሀብቶች በማስተባበር ሽፋኑን ለማስፋት ጥረት በመደረግ ላይ እንዳለ አመልክተዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በበኩላቸው በክልሉ ከሚገኙ 2492 ትምህርት ቤቶች መካከል 1377ቱ ከሶስት አመታት በላይ የመማር ማስተማር ሂደቱ ተቋርጦባቸው ከቆዩ በኋላ ከ50 ቀናት በፊት ትምህርት እንደጀመሩ ገልጸዋል። በኤርትራና በአማራ ኃይሎች ቁጥጥር ስር እንደሚገኙ በጠቀሷቸው 552 ትምህርት ቤቶች ውስጥ እስካሁን እንዳልተጀመረባቸው ተናግረዋል። የክልሉ ጊዜው አስተዳደር በሚቆጣጠራቸው የክልሉ አካባቢዎች የሚገኙ ከ500 በላይ ትምህርት ቤቶች በጦርነቱ በደረሰባቸው ውድመት ከፍተኛ በመሆኑ ከኤርትራ ጋር በሚያዋስኑ ወረዳዎች ውስጥ ያሉት ደግሞ የጸጥታ ስጋት ያለባቸው በመሆናቸው እንዲሁም የተፈናቃዮች መጠለያ በሆኑ ትምህርት ቤቶች የመማር ማስተማር ሂደቱ ገና አለመጀመሩ ዘርዝረዋል። በክልሉ የመማር ማስተማር ሂደቱ ስለመጀመሩ በይፋ ከተገለጸ ወደ 2 ወራት ገደማ ቢሆንም ወደ ትምህርት ገበታ እንደሚመለሱ ከተጠበቀው የተማሪዎች ቁጥር ከሩብ በታች ናቸው ብለዋል የቢሮ ኃላፊው ዶክተር ኪሮስ ጉዑሽ።
ከቅድመ መደበኛ እስከ 12ኛ ክፍል ድረስ ከ560 ሺህ በላይ ተማሪዎች እየተማሩ ይገኛሉ። ይህ አሃዝ ወደ ትምህርት ገበታ ሊመለሱ ይችላሉ ተብሎ ከተገመተው አኳያ ሲታይ አነስተኛ ነው። ከስታትስቲክስ ኤጀንሲ ባገኘነው መረጃ ላይ ተመስርተን በትግራይ ከ2.4 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ይመለሳሉ የሚል መነሻ ሐሳብ ይዘን ነው ስንንቀሳቀስ የቆየነው። አሁን ጊዜያዊ አስተዳደሩ ተረክቦ በሚያስተዳድራቸው አካባቢዎች የክልሉን 23% የሚሆኑ ተማሪዎችን ብቻ ነው እያስተማርን የምንገኘው።
ዶክተር ኪሮስ የሽፋኑ ማለስ መንስኤ ሲያስረዱ ተማሪዎች አካባቢያቸውን ጥለው መሰደዳቸው የምግብ እጥረት እንዲሁም በትምህርት አመራሮች በኩል ተማሪዎች ወደ ትምህርት እንዲመለሱ በቂ የማነሳሳት ስራ አለመሰራቱን ጠቅሰዋል። ተማሪዎች ምቹ የመማሪያ ክፍል የሌላቸው በመሆናቸውና በቂ የትምህርት መሳሪያዎች አለመኖራቸው የትምህርት ሂደቱ የተሟላ እንዳይሆን አድርጎታል ብለዋል። በክልሉ በክረምቱ ወራት ዘመነ ትምህርቱን አራዝሞ ተማሪዎች ለማስተማር ቢታቀድም ብዙ ትምህርት ቤቶች ድንኳን ተክለውና በዛፍ ጥላ ስር ያስተማሩ ስለሚገኙ እንዲሁም የወንዞች መሙላት ለገጠር ተማሪዎች አስቸጋሪ ስለሚሆን እቅዱ ቀሪ መደረጉ የቢሮ ኃላፊው ተናግረዋል። ስለዚህም ዘንድሮ ትምህርት በቀጣዩ ሐምሌ ወር የመጀመሪያ ቀናት እንደሚያበቃና በቀጣይ አዲስ ዓመት መስከረም ወር ላይ እንደሚጀመር ዶክተር ኪሮስ ጉዑሽ አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በመልአክ ነው።
አድማጮች እንዲሁም ተመልካቾቻችን የምሽቱን መሰናዷችንን በዚሁ አጠናቀቅን። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ለማድረስ የፌስቡክ ገጻችንን @voaamharic እንዲሁም በትዊተር #voaamharic በማለት ልታደርሱን ትችላላችሁ። 202205 3505 የዋትስአፕ ቁጥራችን ነው። የመደመር ምልክትና አንድን ከፊት በማስቀደም ድምጻችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደናደሩ።